የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልምና አካባቢው እንዲሁም በዓለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን በቅድሚያ እንደምን ሰምታችኋል ይላል የከበረ ሰላምታችንን እናስቀድማለን። የዛሬ ግንቦት 24 2006 ወይም እንደ አውሮፓ አቆጣጠር የጁን 1 2014 የኢትዮጵያ አንድነት ሬዲዮ ስርጭት እንደ ተለመደው የተለያዩ ፕሮግራሞችን አካተን ቀርበናል። በቅድሚያ በ15 ቀኑ እየተዘጋጀ የሚቀርበው ከመጽሐፍት ዓለም ይደመጥና በመቀጠልም አንድ የሞረሽ ወገን ያጭር መግለጫ እናሰማለን። ከዚያም የሳምንቱ ዋና ዋና ዜናዎች ከተደመጡ በኋላ የሬዲዮኑ ሳምንታዊ መልእክት ጊዜውን ጠብቆ ይቀርባል። እንግዲህ አድማጮቻችን የዕለቱን ቅንብራችንን እስከ ፕሮግራሙ ፍጻሜ ድረስ እንድትከታተሉ ግብዣችንን እያስቀደም የዛሬውን ፕሮግራም የምንመራው ንጉሡ ታምራት ተኮላ ወርቁና እኔ ወርቁ ሞላ መሆናችንን እየገለጽን ስርጭታችንን በሚቀጥለው ሙዚቃ እንከፍታለን።
Sana ታሪክ ማህደር አድማጮቻችን እንደምን ከረማችሁ በማለት የተለመደ ሰላምታችንን በማክበር እናቀርባለን። በዚህም ምሽት የዚህ ዝግጅት ክፍለ ጊዜያችን ምኒልክን በትወቅሱ ማንነታችሁን ትረሱ በሚል አርስት በዶክተር ኃይለ ማርያም ላሬቦ የቀረበ ታሪካዊ ጽሑፍ ክፍል 5 እና የመጨረሻውን ክፍል ይዘናላችሁ ቀርበናል። ምኒልክን በትወቅሱ ማንነታችሁን ትረሱ ኃይለ ማርያም ላሬቦ ዶክተር የካቲት 2006 ዓ.ም ምረት የተጻፈ ክፍል 5። በሁለተኛው የጣሊያን ወረራ ወቅት የኢትዮጵያ ጦር እንደተፈታ በከምባታ የጎሳ ጦርነት ተካሄዶ ህፃንና አዋቂ ሴትና ወንድ ወጣትና ሽማግሌ ሳይለይ ብዙ ህዝብ አለቀ። ከብትና ንብረት ተዘረፈ። ብዙዎች ተማርከው የደረሱበት ጠፋ። ይህ በደል ተደረሰባቸው መካከል ቅርብ ቤተሰቦችም ነበሩ ይላሉ ኃይሌ ላሬቦ። እናቴ ጡቷን ተቆርጣ ሙታ አሜዳ ላይ ተጣለች። እናቷና እቷ ተማርከው ተተወሰዱ በኋላ ደብዛቸው ጠፋ። ህፃን ወንድሟ የምርኮጣ ባይገጥመው አባለ ዘሩን ተቆርጦ እንዲሞት ተጠጣለ በኋላ በህይወት ቢተርፍም በእያንዳንዱ ቤተሰብና በመላው አገር የደረሰው ልቂትና በደል በሰው አንደበት ተነግሮ አያልቅም። የሰቀቀኑ ርዝራዥ እስካሁን ድረስ በእያንዳንዱ ቤተሰብና ግለሰቦች ጆሮ ውስጥ ይጮሃል። لزهم يتفزمو السكاك يقف حاولت ياسفل لقال مالتنو بسلطان لاجي اللو منقست تشفت النت ودازي مليك بيت منقست يادرسو زمشاي جمرو سمون بورسو ومجمرو وياني تقل لاي تموركوزونو يبالال عندان تاريك صحافي وج لما جمرو وياني مننشو بيتوبيا منقست يتفزمو ياستدادر قدلتنو يلالو ياستدادر قدلت ما السبب يا انجي مسارتو يدقى تقريو هزب تتولد سيورد سيوارد اندمتاو زلان هبرة تسبلاي يكاهيدي نبرون يزرفا يقد جيانا يتقات عمتاوي زمچا اندياكم بمنقست والا سلطانو شتلة تكالكالا نبر انجديه يهينة عمتاوي زمچا مني هل قد جيانا الكيت بهزبلاي لزمنات انداد الرسا انو قالن اسيمني لك بعد كان بتكيت ساعت وست فالسمو عليمي بالو قفلنا جكاني تزيه بيامتو تميد دقا قمو درده كار بيوداد در امين تنو مالت يتشالال تاديا لزيه عرمناوي چفچفا لمن هاولت هلاسفل لقم بزيه اصاب مسمر تتكتل دقمو بسلطان لاجي اللو منقست علان داش مكنات بقف يشفت شفات شو الناس شفت شفات شو الف آلافات نسوهان اللو لن نسوس لمن بيك اجات شو يمت تسبيه هول تايسر الله شو باروسي اسي من الليك من انداد الرقو ماوك تتفلق اتقابي مرجاوك سلالو بفترة ورينا بكنتو سبكت لاي تاريكن ما مسرت اسفلقم سوف وچو يميس ردوت عروسي من يهل لازي من يليك الجيق بالاو لتان دهنانو نگرو من ده زهنو يلالو هاي ليلة ريبو اگرون باس قبرو بطول ما طور لاي تكيت ياروسي سووچ باند بالعبات تمرتو ليلي تتنستو طورو بسفر بطبوتام هدقا بيطلو بط تشيه بالاي سراويت بيفجو بط تازي من يليك ردات طور تلاكلت يه ردات طور ليلي تونسي قواز اندقنا عدقا لتل تميهداو ليلة تاروسي سوغار بدنقت بمنقد لاي تقنا نينا بمكاكلا چوب تفتراو قجت بزو سو علقا يميدان قونا ينقو سنقستو عشموات عطوش يرسو تنقر بنور عزي مني لك ووتاون دا درسو يوصدو ترمجانو بيتم ماقر دمي درقونا اندقزيو لماد مسارت قرأت شو يمر كون ياروسين سهولو باري عادر قويزو بيكو جات شو نقصو كفتن يتقاوموات شون السمو سراوي تات شون بمولو سبسبو انتاك سالن عروسين تقران يوديخ يقزاونا يسكبرو يلم انيا تنتم ينيا نو بلن متى نبتنجي ارسوال متى بنم بالا مواقو كلا كلا لهولو اللكا تقودم جن باري عدرقان لنغزاو عيق قبانم واندما چننونا يماركاون هلو لقاقلين باواج تلمن هوه بوهلا وسلته ياروسين سو باري عدرقه يتاسك تتغنيخ اتا اللهالو لقاق بيجي اللهالهنا لقاق يتكس مجرشابة مالت باروشو اندي اللقاقو باواج اسكددونا تلقاقو باقروم تامانينا بكونو بلو يميامنوتن استداداري شومو ودامان ناقشاك تاماتشو تامن لسو سيلو هايلي لاريبو تاريك يستاووسونال يهنن يازي مني لكندر جيت تاليلوچ يكن يغجوچ تنبروت توسدو ترمجا ناننس عدسرسي جرمنوچ يتانزانيا هزب باستداداراتشو قف عن قف قفوت شفتو عندي تتنش مشيك بيتي سبرو تكيت سو بيقرد لباتشو رداتور لكو هلت متوشيه سو بچكاني قدلو عندهم ينامي بيهزب بچكاني استداداراتشو تمارو بزيهو ملك بينا ساباتشو يتلاكو رداتور عندهم سو ساسكر عندي قدل تازو تمتو سمانيون فج عرده يكررو لعمل تيشالو ودقورو بيتمن قسط ششتو بچانو عندهم فرنسايوش يما داقاسكار هزب تبدل خوب لو بينا ساباتشو ሰማንያ ሺውን አላንዳች ምህረት ጨፈጨፉት። በጉሮቤታችን ኬንያ እንግሊዞች በየቀኑ እንጠቅሳለን፣ ዛሬ 200 ሻንቅላ ገደልን፣ ዛሬ ደግሞ 500 ወዘተ የጥቅስ መጨረሻ እያሉ ለቀኝ ግዛት ሚኒስትር ጽፈት ቤት ወደ ለንደን የሚልኩትን መግለጫ ያነበበ እነዚህ የጊዜው ባለስልጣኖች ስለ ሰው ህይወት ነው የሚናገሩት ወይንስ ስለ አውሬ ብሎ መገረም አይቀርም ይሉናል ኃይሌ ላሬቦ። የሩሲያ አይነቱ የስም ማጥፋት ዘመቻ በአጼ ምኒልክ ላይ ሲደረግ የመጀመሪያው አይደለም የመጨረሻውም እንደማይሆን እርግጠኛ ነኝ ይላሉ ዶክተር ኃይሌ። ዛሬ በስልጣን ላይ ያለው መንግስት እንደገባ ነጋሶ ጊዳዳ የተባለ ከፍተኛ ባለስልጣኖችን ሰብስቦ አጼ ምኒልክ በጦር ኃይል አሸንፈው የኦሮሞን ህዝብ አላንዳር ጅህር ራሄ የጨፈጨፉበትና ለነጻነቱ ብዙ መስዋዕት ከፍሎ በግፍ የተገረፈበት ወዳለበት ቦታ ወደ ጨለንቆ ይዟቸው የደነፋና ያውግራራ እንደሄደ ብዙዎቻችን ረስተን ይሆናል። እኔ ይላሉ ኃይሌ ላሬቦ በተፈጥሮ የተፈረንጅ ኋላ ቱስ ቱስ የሚል ሰው አልወድም። ይሁንና ነጋሶን ያገኘሁት ገና ተማሪ ሳለሁ በኢጣሊያን አገር በሮም ከተማ በዚህ መልክ ነበር። ሁናቴው ደስ አላለኝም። የታሪክ ተማሪ መሆኑን ስለማውቅ ላናግረውም ብሻ ፈረንጁ ጓደኛው በሥነ ሥርዓት ሲያነጋግረኝ እሱ ግን ሊቀርበኝም ሊያነጋግረኝም አልፈለገም። ተዛን ጊዜ ጀምሮ ስለዚህ ሰውዬ ያለኝ ግምት በጣም ዝቅተኛ ነው። የጨለንቆ ጉዳይ ሲመጣ ተነጭራሹ የታሪክ ዕውቀት ምን ያህል አሳዛኝ እንደሆነ ግልጽ ሆነልኝ ይላሉ ኃይሌ ላሬቦ። የጨለንቆ ጉዳይ ተካሄደው ግብጾች ሐረርን ሲለቁ ተሾሙት ታደሪው አሚር አብዱላህ ጋር መሆኑን ማንንም ያውቃል። አሚሩ በዛን ወቅት ቆቱ የተባለውን የሐረርጌ ገበሬ ክፉኛ ጨቁኖ የሚገዛ በሐረር ከተማ ህዝብ ብዙ በደል በመፈጸሙ በጣም የተጠላ ብቻ ሳይሆን አካባቢውን ይዘው የነበሩት የፈረንጅ መንግስታት አጋጣሚውን ተጠቅመው አያሚሩን ግዛት ሊቀራመቱ በዝግጅት ላይ ነበሩ። አጼ ምኒልክ ሐረርጌ የኢትዮጵያ ግዛት እንደነበር አገናዝበው ሲያበቁ አሚር አብዱላህን በሰላም እንዲገብር ቢጠይቁት ተቱርክ የበለጠ መንግስት የለም ታለ በኋላ እርሶ እስላም ተሆኑ እገብርልዎታለሁ ሲል ሽርጥ ጥምጥምና መስገጃ ምንጣፍ ላከላቸው። ቀጥሎም ሰራዊታቸው የገና በዓልን በማክበር ላይ ተዘናክቶ ሳለ በድንገት ደርሶ የመጥቅት ተኩስ ከፈተበት። የአጼ ምኒልክ ሰራዊት ተመቅዘብት በሚደነቅ መንገድ ተፈናጥሮ የአሚሩን መድፎች ማርኮ መልሶ ቢተኩስ ውጊያው ሳይታሰብ እንደ ጀመረ ሳይታሰብ በፍጥነት አለቀ። ነገሩ የተገላቢጦሽ ሆነ። ፍጻሜው ልክ የሮማው ገናና የጦር መሪ የነበረው ጁልየስ ቄሳር እንጠቅሳለን መጣሁ አየሁ አሸነፍ የጥቅስ መጨረሻ እንዳለው ሆነ። እንግዲህ በአካባቢው የነበሩት አውሮፓውያን እንደ ጻፉት ሐረር ነገና እንጠቅሳለን የተያዘችው ያለምንም ደም መፋሰስና ዝርፊያ የጥቅስ መጨረሻ ነበር። እንዳይዘረፍም በየቤቱ በራፍ የአጼ ምኒልክ ዘብ ቁሞ ይጠብቅ ነበር። አጼ ምኒልክም ወደ ቦታው እንደደረሱ ሁሉም ሰው እንደ ባህሉና እንደ ሃይማኖቱ እንዲተዳደር ማስጠንቀቂያ ሰጥተው የአሚሩን አጎቶች ሹመው ተመለሱ። ጠፍቶ የነበረው አሚር አብዱላሂ ተደበቀበት ወጥቶ ሐረር የኢትዮጵያ አገር መሆኗን በማሳወቅ ገብቼ ልገዛ አገሮን አያጥፉት ሲል መልእክት ላከባቸው። እንግዲህ ነጋሶ ኦሮሞች ነጻነታቸውን ያጡበትና ታላቅ እልቂት የደረሰባቸው የሚለው የጨለንቆ ውጊያ እውነቱ እሱ ተተናገረው እጅግ እጅግ በጣም የራቀ ነው። ይልቅስ አጼ ምኒልክ ኦሮሞችና ሶማሌዎችን ተጭቆና አላቀዋቸው ነጻ አውጥቷቸዋል። ሀረርጌም ተአውሮፓ ቀኝ ግዛት አምልጣ ተናቷ ኢትዮጵያ ጋር ተቀላቅላለች። የሚያሳስገነው ግን ነጋሶ ጊዳዳ ተራ የታሪክ ተማሪ ብቻ አልነበረም። ምርመራውን ያካሄደው በኢትዮጵያ በወለጋ ውስጥ ባለው በሳዮ ኦሮሞ ላይ ተ 1730 እስከ 1880 ዓመተ ምህረት የጊዜ ገደብ ውስጥ ስለነበር ተማንም ይበልጥ ስለ ኦሮሞ ታሪክና ውደት ሊያውቅ ይገባው ነበር። የሐረርንም ጉዳይ ጭምር። ታዲያ የሐረር ኦሮሞ ተጨቁኖ የነበረውና ማንነቱን ያጣው በአጼ ምኒልክ ሳይሆን በግብጾች ስር መሆኑን እንኳንስ እንደሱ ያለ የታሪክ ተማሪ ነኝ የሚል ጀማሪም ሰው የታሪክ ተማሪ ያውቀዋል። የአጼ ምኒልክ አስተዳደር አብነታዊና በሁሉም ዘንድ የተወደደ እንደነበር ሌላው ቀርቶ አውሮፓውያን ባላንጦቻቸው ራሳቸው ይመሰክራሉ። ከዚህ በላይ ባጭሩም ቢሆን እንደተገለጸው አጼ ምኒልክ ያቋቋሙት የአስተዳደር ስርዓት በዛሬው ዘመን ሲታይ ወደ ፌዴሬሽንነት ይጠጋ ነበር። መሰረታዊ መመዘኛው ባህልና ታሪክ እንዲሁም የህዝብ ምቾትና ልምድ ሲሆን አንዳንድ ጊዜም ሃይማኖትንም ቋንቋንም ጭምር የሚያስተናግድ ሲሆን በእነኚህ መለዮች ብቻ ተወስኖ እንደ መንጋ ከብት ሰው ወይ ጎሳ ባንድ ጎራ ውስጥ አይታጎርም። ጎጃምና በጌምድር ለምሳሌ የሚዋሰኑ አገሮች ናቸው። በሃይማኖትና በቋንቋ አንድ ናቸው። ሆኖም የተለየ ታሪክና ሲወርድ ሲዋረድ የመጣ የራሳቸው የሆነ ያስተዳደር ትውፊት ስለነበራቸው ልዩነታቸውን እንደያዙ ቀጥለዋል። እንደዚሁም አብዛኛው የወለጋና የከፋ ህዝብ በሃይማኖትም ሆነ በቋንቋ ተመሳሳይነት ቢኖራቸው በታሪክ በባህልና በአስተዳደር የግላቸው ትውፊት ስለነበራቸው ልዩነታቸው እንደተጠበቀ ሆነው ተዋቅረዋል። አወቃቀሩ ማናቸውም ጤናማና እውነተኛ የፌዴሬሽን ስርዓት ያላቸው አገሮች የተከተሉት ነው ለማለት ይቻላል ይላሉ ኃይሌ ላሪቡ። አጼ ምኒልክ ዘመናዊነትን በአገር ውስጥ ለማስገባት ያለኩት የስልጣኔ መስክ ያላደረጉት ጥረት የለም። በእያንዳንዱ መስክ ከፍተኛ ተቃውሞ ገጥሟቸዋል። ግን ሁሉንም በትዕግሥትና በብልሃት ተወጥተው አስፈላጊ መሠረቶችን በመጣል ኢትዮጵያን በዘመናዊ ስልጣኔ ተራማሽ ኃይሎች አንዱ አንድ ቶን ለማድረግ ከፍ ያለ ሙከራ አድርገዋል። በጣሉት መሠረት ላይ ማነጽና የተሻለች ኢትዮጵያን መገንባት የእያንዳንዱ የተከታዩ ትውልድ ኃላፊነት ነው። ደጋግሜ እንዳስረዳሁት ይላሉ ኃይሌ ላሪቦ፣ አጼ ምኒልክ በተለያዩ ባላባቶች ስር ሆኖ እርስ በርሱ ይተላለቅ የነበረውን ህዝብ በአንድ ሰንደቅ ዓላማ ስር ሰብስበው አንድ ቤተሰብ አድርገውታል። በእርስ በርስ ፍጅት ፈንታ ተከባብሮ ተቻችሎና ተፋቅሮ እንዲኖር ለማድረግ ሲሉ ባደረጉት ድርጊት የተወሰነ መስዋዕትነት ተከፍሏል። አንዲት እናት ሕፃኗ እንደተወለደ ምንም እንኳ በምጥ ብትሰቃይም ምጧን ረስታ በሕፃኗ ደስታ ተውጣ እንደምትቀርና ርብርቦሿና ትኩረቷ በሙሉ በትንሹ ጫቅላ ልጇ አድጎ ለወግና ለማዕረግ እንዲደርስላት ሌት ተቀን አለ ረፍት እንደምትንከባከበው ሁሉ እኛም የኢትዮጵያ አንድነት ግብ ለመምታት የተፈጸመውን ስቃይና የተከፈለውን መስዋዕትነት በጸጋና በደስታ ተቀብለን መሽቀዳደም ያለብን አገር አደጋ ሳይነካት አንድ ሁነን በጥንቃቄ ገንብተን በዓለም አቀፍ መድረክ ላይ አገራችን ሳትደፈር ተከብራና ተፈርታ ከፍተኛ ሚና እንድትጫወት ማብቃት ነው ሲሉ ኃይሌ ላሪቦ ምክራዊ ሐሳብ ያቀርባሉ። አንድ መረዳት የሚገባን ነገር ቢኖር ተውጥኑ ጀምሮ ሙሉ በሙሉ ፍጹም ሆኖ የተቆረቆረ አገር በታሪክ እስታሁን አልታየም፣ ሊታየም አይችልም። ቢሆንማ የትውልድ መተካካት ዋጋ አይኖረውም ነበር። ምክንያቱም ሥራው ሁሉ በፊተኛው ትውልድ ፍጹም ሆኖ ተሰርቶ ታለቀና ተተላለፈ ተረካቢው ሁሉ ደራሱን ታሪክ የሚሰራበት ድል ያጣል። አጼ ምኒልክ መልሰው ያዋሃዱት ኢትዮጵያ ለዘመናት ተከፋፍላና ተካተራመሳት የመድሎ ያስተዳደር እንከን ነጻ ሆና የተቋቋመች አገር መሆኗል። ተዚህ በፊት በተጋጋሚ ገልጫለሁ ይላሉ ሃሌላ ሬቦ። በዘርና በጾታ ወይንም በቋንቋ ታልሆነም በሃይማኖት ወይንም በንብረት ምክንያት ለባርነት የተዳረገ ወይንም ለስልጣን እንዳይታጭ ለወግና ለማዕረግ እንዳይበቃ የተደነገገ ምንም አይነት ህግ ህብረተሰብም የህብረተሰብ መደብም በኢትዮጵያ ውስጥ አልነበረም። አጼ ምኒልክ አንድ አድርገው ያስረከቡን ኢትዮጵያ በጣም የተባረከች አገር ናት። ተረካቢውም ትውልድ እጅግ ደለኛ ነው ማለት ይቻላል። የሙህናቴ ኢትዮጵያን ተብዙ በዘመናዊ ስልጣኔ ተገሰገሱት መንግስታት ይለያታል ይሉናል ሃሌላ ሬቦ። የኢትዮጵያ ችግር በዘመናዊ ስልጣኔ ወደ ኋላ መቅረቷ የውቀት እጥረት ነው። ሀገራችን ተመዋጓዳው በፊት የተለያዩ የጎሳ ባላባቶች ትርፍ ጉልበታቸውንና ሀብታቸውን በርስ በርስ ፍጅት በመዋል ሀገሪቷን ወደ ጦር ሜዳነት ለውጠዋት ነበር። ይህንን ሁኔታ አጼ ምኒልክ በፍጹም ገቱት። ሁኔታው ሁሉንም ጠበኞች የኢትዮጵያ ጎጆ ስር ሰብስበው እያንዳንዱ ትርፍ ጉልበቱንና ሀብቱን በፈለገበት የትምህርት ገበታ ዙሪያ እንዲያውል ሙያውንም በየተሰማራበት ያዋህዷትን አገር በተራው በሙያውም በያዋህዷት አገር በየተራው እንዲያሻሽል አደራ ሰጥተው ወደ ማይመለሱበት ዓለም አልፈዋል። ጀነራል ዣከማ ኬሎ እንዳሉት አስተሳሰቡም ሆነ በሙያ ዘርፍ ጠባብ በነበረው በጎሳና በባላባቶች ዓለም ይኖሩ የነበሩት አባቶች የጀብዱ መለካና ምልክት በሚጥሉት ግዳይ በሚያስቆጥሩት ግዳይ የተመጠነ ነበር። አሁን ግን ይህ አይነት ድርጊት ያልተገራ አውሬ ብቻ የሚፈጽመው ነው። በዛሬ ዘመን ጀብዱ የሚቆጠረው እያንዳንዱ ለሀገርና ለህብረት ሰብ እድገትና ልማት በሰራው ስራ ነው። ተዛም አልፎ በተሰማራበት የሙያ ዘርፍ በሚያገኘው ፍሬ እኩዮቹን ሲያስከነዳና ለዓለም ህዝብ በጠቅላላ ጠቃሚ አገልግሎት ሲሰጥ ነው። አጼ ምኒልክ ይህንን ዓላማችን አድርገን በሀገር ውስጥም ሆነ በዓለም መድረክ ችሎታችን እንድናበረክት እድሉንና በሩን በሰፊው ከፍተዋል። እያንዳንዱ ኢትዮጵያዊ ውድድሩ ሜዳ ገብቶ ድርሻውም ለሀገሩም ለዓለም መክፈል እንዲችል መንፈሱን አደራጅተዋል። አገሩን አደላድለው ታበቁም በኋላ የዘመናዊ ስልጣኔን መሰረት ጥለው ሜዳውን አመቻችተውለታል። የታወቀው የታሪክ ጸሐፊ እና ኢኮኖሚስት ካርል ማርክስ እንዳለው በበግነት ስሜት እንጂ በሰባዊ ልቦና የሚመራውን የጎሳና የባላባቶችን ዓለም ማድነቅም ሆነ ተሞተበት ለማንሳት እንደወያኔ መሞከር ተታሪክ ጋር ግብ ግብ መያያዝ ነው፣ አይዋጣም። እንዲሁም ምኒልክን መውቀስ ተሙት ጋር መሟገት ስለሆነ ምንም ርባና የለውም። የራስን ድርሻ መወጣትና የተረከቡትን አሻሽሎ ማስተላለፍ የታሪክ ግዴታ ነው ሲሉ ሃሌላ ሬቦ ያሳስቡናል። አጼ ምኒልክ የወረሷት ኢትዮጵያ በውስጧ ሆነ በውጪ ጠላት ተወጥራ ስለነበረች ህልውናዋ አጠያያቂ ነበር። ሲለየዋት ግን ህልውናዋና ነጻነቷ በመላው ዓለም የተረጋገጠ ብቻ ሳይሆን በነጮች ቅኝ ግዛት ስር ቀንበር ስር ለነበሩት ሁሉ አለኝታቸውና የነጻነት ጮራ ፈንጣቂ የህልውናቸው መከበሪያና መጽናኛ ነበረች። እንጠቅሳለን፣ በልቤ ውስጥ ኢትዮጵያ ሁል ጊዜ ልዩ ቦታ ነበራት፣ አሁንም አላት። ወደ ፈረንሳይ፣ ወደ እንግሊዝ እንዲሁም ወደ አሜሪካ ሽርሽር ተመሄድ ይልቅ እጅግ በጣም ያስጎመጀኝ የነበረው ኢትዮጵያን የመግኘት ፍላጎት ነበር። ኢትዮጵያን ስጎበኝ የገዛ ራሴን ጥንተ ልደት ብቻ ሳይሆን አፍሪካዊነቴንም ጭምር ቆፍሬ የማገኝ መስሎ ይታየኝ ነበር። የጥክስ መጨረሻ ሲሉ ኢትዮጵያን በማወደስ ኔልሰን ማንዴላ የጻፉት አስተያየት አብዛኛው የጥቁር ሕዝብ ልብ ውስጥ ያለ ነው ቢባል ሐሰት አይደለም ይላሉ ኃይሌላ ሬቦ። ኔልሰን ማንዴላ ተዚህ በላይ የተጠቀሰውን ውዳሴያቸውን የጻፉት አልቀበለውም ብለው ለ27 ዓመታት በእስር ቤት በመጎሳቆል ደቡብ አፍሪካ ተዋቅሮ የነበረውን የአፓርታይድ ባንቱስታን መንግስት ሲኮንኑ ነው። የክልልና ስርዓት የተዋቀረ መንግስት ምኒልክ ቤተ መንግስት ተመቀመጡ በፊት ነበር የሁኔታ። ተስር ቤቱ እንደ ተፈቱ መጀመሪያ ተጎበኙት አገሮች መካከል የመጀመሪያዋ የሚያደንቋት የአጼ ምኒልክ ኢትዮጵያ ነበረች። ዘውገኞቹ ስልጣን ተጨበጡ በኋላ ግን በአገሪቱ ጠፈር ላይ በየጊዜው እየበረሩ ሲያልፉ አንድ ጊዜም ወደ ኢትዮጵያ ዞር ብለውም ያዩዋት አልፈለጉም። የወሰዱት አቋም ልክ በዘረኛው የደቡብ አፍሪካ መንግስት ራሳቸው እንደማቀቁት ሁሉ በጎጠኛው መንግስት ቀንበር ስር የሚማቀቀውን ኢትዮጵያን ህዝብ ላያሳዝኑ ብለው ይሆናል ይሉናል ኃይሌ ረሞ። እንግዲህ ከዚህ የከፋ ኩነኔ ሊኖር አይችልም። ለአጼ ምኒልክም ሆነ እሳቸው ላዋሃዷት ኢትዮጵያ ያላቸውን አድናቆትና ሙገሳ በሰላ አንደበታቸው በወርቅ ማህበራቸው ጽፈው ለልጅ ልጅ የሚተላለፍ ጽሑፍ ድንቅ የሆነ ማስታወሻ ትተዋል። በመላ ዓለም ታላቅነታቸው የተወደሰው ኔልሰን ማንዴላ ያከብሮቿና ያደነቋቸው አጼ ምኒልክና ስራቸው በጥራዝ ንጠቁና በቤተ ክርስቲያን ውስጥ እንደገባው ሻ በየሄደበት በሚባረረው ቢዋረዱና ቢጠሉ በፍጹም ሊደንቀን አይገባም። የአጼ ምኒልክን ታላቅነትና ገናናነት ያሽማውጫጣቸውን ከንቱነት እና ብኩንነት ግልጽና ጥልቀት ባለው መልክ በማቅረብ የኢትዮጵያ ታሪክ ታላቅ ምሁር ኃይሌላ ሬቦ ጽሑፋቸውን ይደመድማሉ። እኛም በሰላምና በትዕግስት ተሃያ ዓመታት በላይ የሚያስተጋባውን የሕዝብ የአንድነትና ተጫንቃችን ላይ ውረዱ ጥያቄ ለማወናበድ ወዲያና ወዲህ የሚራወጠው የወያኔ ትግራይ መንግሥት ተደጋፊዎቹና ተተከታዮቹ ጋር እንደሚወድም አንጠራጠርም። ዶክተር ኃይሌላ ሬቦም ስላቀረቡት ጥናታዊ የምርምር ጽሑፍ በአድማጮቻችንና በራሳችን ስም ከፍ ያለ ምስጋና እናቀርባለን። ኢትዮጵያ ለዘላለም ትኑር። አድማጮቻችን ቀሪዎቹን የምሽቱን ፕሮግራሞች እንድትዳምጡ በትህትና እንጋብዛችኋለን። መልካም ምሽት።
ሞረሾ ግኔ ያማራ ድርጅት ወያኔ በአማራ ክልል ለኤችአይቪ ኤድስ በሽታ መከላከያ ብሎ የሚያስራጨው መድኃኒት በሽታውን የማይከላከል መሆኑ ተገለጠ። ሞረሾ ግኔ ያማራ ድርጅት እሁድ ግንቦት 10 ቀን 2006 ዓ.ም ተመረተ በሲያትል ከተማ ዋሽንግተን ግዛት በኢትዮጵያውያን ማህበረሰብ ማዕከል ከህዝብ የመታወቂያ ህዝባዊ ስብሰባ አዘጋጅቶ ነበር። በዚያ ስብሰባ ወቅት ከተሰብሳቢዎቹ አንዱ የሆኑና በሙያቸው ሐኪም የሆኑ ለተሰብሳቢው እንደገለጹት በአማራው ክልል ለኤችአይቪ መከላከያ እየተባለ የሚታደለው መድኃኒት ከበሽታው ጋር ምንም አይነት ግንኙነት የሌለው አልፎ አልፎም ጊዜው ያለፈበት መሆኑን በጥናት የደረሱበት መሆኑን ገልጠዋል። ይህ የትግሬ ወያኔ አገዛዝ በአማራው ነገድ ላይ በሽታውን ሆን ብሎ በማስፋፋት የዘር ማጥፋት ወንጀል እየፈጸመ እንደሆነ የሚያመላክት መሆኑንም ጨምረው አስረድተዋል። ባለሙያው ከዚህ በማያያዝ ኤችአይቪ ኤድስን ወረርሽኝ ለመከላከል በተለይ የአሜሪካ መንግሥት ከፍተኛ የገንዘብ እርዳታ የቁሳቁስና የባለሙያ እገዛ እንደሚያደርግ አውስተው፣ ሆኖም ከተደረጉ ጥናቶች እንደተገነዘቡት ወደ ኢትዮጵያ የሚላከው ገንዘብና እርዳታ ለተገቢው ግልጋሎት ያለመዋሉን እንዳረጋገጡ ገልጸዋል። ስለሆነም በውጭ የሚኖረው ኢትዮጵያዊ በተለይ ማማራው ይህ ከፍተኛ የሆነ የአሜሪካ ታክስ ከፋይ ገንዘብ ተገቢ ላልሆነና ሕዝብን ለሚያጠፋ ተግባር ይዋል መሆኑን ለሕዝብ ተወካዮቻቸውና ለሴናተሮቻቸው ባሉት የመገናኛ ዘዴዎች ሁሉ በመጠቀም ማሳወቅ እንዳለባቸው አስገንዝበዋል። ከሁሉም በላይ ለቫይረሱ መከላከያ ተብሎ የሚሰራጨው መድኃኒት ከጥቅሙ ጉዳቱ የሚበልጥ ስለሆነ የአሜሪካ መንግሥት ለዚህ ተግባር የሚልከው እርዳታ ለተፈላጊው ግልጋሎት ያልዋለ መሆኑን አውቆ አስፈላጊውን እርምጃ እንዲወስድ የአማራው ነገድ አባላት ድምፃቸውን በተቀነባበረ መንገድ እንዲያሰሙ፣ ሁኔታዎችን በአስቸኳይ እንዲመቻቹ መውረሽ ወገኔ የአማራ ድርጅት በዚሁ ዙሪያ በርትቶ መሥራት እንዳለበት አሳስበዋል። በዚህ ረገድ ሰብአዊነት የሚሰማው ሰው ሁሉ በተለይም የጥቃቱ ሰለባ የሆኑት የአማራ ነገድ ተወላጆች የተባበረ ድምፃቸውን እንዲያሰሙ ባለሙያው በእልህና በቁጭት ጥሪ አቅርበዋል። ከዚህ በተጨማሪም ባለው መረጃ በመመርኮዝ የኤችአይቪ ኤድስን በሽታ ለመከላከል በሚል ስም በሕዝብ ላይ ሆን ብለው እና አቅደው የዘር ማጥፋት ወንጀል የፈጸሙት የትግሬ ወያኔ ባለሥልጣኖች ለፍርድ እንዲቀርቡ ኢትዮጵያውያን ሁሉ ድምፃቸውን ከፍ አድርገው እንዲያሰሙ በአጽንኦት ተማጽነዋል። በለቱ በሲያትል ኢትዮጵያውያንን ማኅበረሰብ አዳራሽ የታደሙት የስብሰባው ተካፋዮች በሰሙት ዜና ከመገረም አልፈው በዚሁ በ21ኛው ክፍለ ዘመን የዓለም ሕዝብ ከደረሰበት እድገትና የሥልጣኔ ደረጃ ላይ ሆኖ ለሚያስብ ሰው ይህ ድርጊት ዛሬ ይፈጸማል ብሎ ለማመን አስቸጋሪ እንደሆነባቸው አስተያየታቸውን አስደምጠዋል። ቢሆንም በዘረኛው የትግሬ ወያኔ አገዛዝ ያልተፈጸመ አሰቃቂ የወንጀል ዐይነት ስለሌለ በጥናት የቀረበው መረጃ ከማስተባበል ይልቅ ተአማኒነቱ እንደሚያመዝን ገልጸዋል። ስለዚህ ሁኔታውን በፍጥነት የዓለም ሕዝብ እንዲያውቀው፣ በተለይም ጉዳዩ ይመለከተናል የሚሉ ወገኖች በአፋጣኝ የመፍትሔ እርምጃ እንዲወስዱ ተሰብሳቢዎቹ ተማጽነዋል። በዕለቱ የስብሰባው አስረጅ ሆነው የቀረቡት የሞረሽ ወገን የአማራ ድርጅት ሊቀመንበር አቶ ተክሌ ሻውም የሰሙት መረጃ የትግሬ ወያኔ በአማራ ነገድ ተወላጆች ላይ ሰንቆት ከመጣው ስር የሰደደ ጥላቻ አንጻር ብዙም ዱብዳ እንዳልሆነባቸው ጠቁመዋል። እንዲያውም የትግሬ ወያኔ አማራን፣ የኦርቶዶክስ ተዋሕዶ ሃይማኖትንና የአማርኛ ቋንቋን ከምድረ ገጽ ለማጥፋት ካቀደው ዕቅድ አልፎም በተግባርም በመፈጸም ላይ ካለው አጠቃላይ የጥፋት ዘመቻ አንጻር ብዙም የሚያስገርም ያለመሆኑን አውስተዋል። በመሆኑም ይህንን ድርጊት ለሚፈጽመው ናዚያዊ አገዛዝ በታቀደ ሁኔታ ከፍተኛ እርዳታ ለሚሰጡ መንግሥታትና ዓለም አቀፍ አበዳሪ ድርጅቶች ሁኔታውን ለማሳወቅ መውረሽ ወገኔ አቅሙ የቻለውን ሁሉን እንደሚያደርግ ቃል ገብተዋል። አቶ ተክሌ አክለውም የዚህ አይነት መረጃ ያላቸው ሰዎችና በተለይም የሕክምና ባለሙያዎች ከሞረሽ ወገኔ ጋር በመተባበር ድርጊቱን ማስቆም የሚቻልበትን ሥራ ሁሉ በጋራ እንዲሰሩ በተጎጂው ሕዝብ ስም ጥሪ አቅርበዋል። ይህ የዘር ማጥፋት ድርጊት አማራ ለሆነ ሰው ብቻ ሳይሆን ማንኛውንም ሰብአዊነት ያለው ፍጡር ሁሉ የሚያስቆጭና የሚያናድድ በመሆኑ ድርጊቱን ለማስቆም የሚደረግን ማንኛውም አይነት እንቅስቃሴ ከመደገፍ ባሻገር በግንባር ቀደምትነት መቆም አስፈላጊ መሆኑን አቶ ተክሌ አስገንዝበዋል። በስብሰባው የታደሙት የሲያትል ነዋሪዎች ስለ ወቅታዊ የኢትዮጵያ ተጨባጭ ሁኔታና በአማራው ነገድ ላይ እየተፈጸመ ስላለው አጠቃላይ የዘር ማጥፋትና የዘር ማጽዳት ዘመቻ ከስብሰባው አስረጅ ከተረዱ በኋላ ልዩ ልዩ ጥያቄዎችን አቅርበው ከመድረኩ ተገቢ መልሶች ተሰጥተዋል። ባገኟቸው መልሶች የረኩትና የድርጅቱ ዓላማ የተቀበሉት አብዛኛዎቹ ታዳሚዎች የሞረሽ ወገን የአማራ ድርጅት አባል ለመሆን አስፈላጊውን ፎርማሊቲ በማሟላት ድርጅቱን ተቀላቅለዋል። በሲያትል ዋሽንግተን የሞረሽ ወገን የአማራ ድርጅት መሠረታዊ ማኅበርንም በይፋ መስርተዋል። አማራን ከፈጽሞ ጥፋት እንታደጋለን፣ ፈለገ አስራት የትውልዳችን ቃል ኪዳን ነው፣ ኢትዮጵያ በታማኝ ልጆቿ ጽናትና ትግል ለዘላለም ጸንታ ትኖራለች።
Yeah. አርማጆቻችን ከዚህ ቀጥለን የሳምንቱ ዋና ዋና ዜናዎችን አስደምጣለን። በቅድሚያ ማርስ ዜናዎቹ። በጎጃም ደብረ ማርቆስ የትግራይ ወያኔ አገዛዝ የመኖሪያ ቤት ሰፈሮችን ያፈራረሰ መሆኑ ተገለጸ። የዓለም ባንክ ለኢትዮጵያ 430 ሚሊዮን ዶላር ብድር ፈቀደ። የብድሩ ፕሮጀክት በክልል አንድ ውስጥ እንደሆነም አክሎ ገልጿል። በኢትዮጵያና በሶማሊያ ድንበር ግጭቶች ተካሄዱ። በግብጽ በተከናወነው ፕሬዝዳንታዊ ምርጫ የጦር ኤታ ማጆሩ ማርሻል አልሲስ ማሸነፋቸው ይፋ ሆነ። የአሜሪካ መንግስት ዜጎቿን ከሊቢያ እንዲወጡ አዘዘች። ዜናዎች በዝርዝር። በጎጃም ደብረ ማርቆስ ከተማ ከ400 በላይ ቤቶች የትግራይ ወያኔ አገዛዝ ለማፍረስ በመወሰኑን ከሀገር የደረሰን ዜና ገለጸ። በተለይም ቦሌ የተባለ የሚጠራው ሰፈር የሚገኙ ቤቶች ካለፈው ሐሙስ ጀምሮ እየፈረሰ እንደሚገኝና ህዝቡ ለመከላከል ሰፈሩን ይከባዋል በሚል የትግራይ ወያኔ አገዛዝ የፖሊስ ኃይል መድቦ በጥበቃ ላይ እንደሆነም ለመረዳት ተችሏል። በደብረ ማርቆስ ከተማ ልዩ ልዩ ስፍራዎች ቤቶችን ማፍረስ የተጀመረው ባለፈው ሰኞና ማክሰኞ ሲሆን በተለይም ሞንቃ ተብሎ በሚጠራው ሰፈር ብዙ ቤቶች እንደፈረሱ ታውቋል። እንዲፈርሱ የተበየነባቸው ቤቶች ከ1997 ዓ.ም ጀምሮ የተሰሩ ሲሆኑ አብዛኞቹ ቤቶች አርሶ አደሮች ወደ ከተማው በተከለለው መሬታቸው ላይ የሰሯቸው እንደሆነም ታውቋል። የአርሶ አደሮች መሬቶችን ወደ ከተማ ሲከልል አገዛዙ ተተኪ ወይንም ካሳ የመስጠት ኃላፊነቱን ወደ ጎን ትቶ በህገወጥ መንገድ እያፈራረሰ ነው ያሉ የከተማ ነዋሪዎች የአገዛዝ ቀማኛ ነው ብለዋል። የትግራይ ወያኔ አገዛዝ የህዝብ ንብረት እየነጠቀ በመሸጥ ላይ ሲሆን በለዚህም ተባባሪ የሆኑ የጥቂት ሆዳም ኢትዮጵያኖች የህዝቡን ለአራዊትና ለቸነፈር መጋለጥ እያዩ በዙ መታረዝ የንግድ ተቋሚ ለመመስረት መጣደፋቸው በአገርና በህዝብ ላይ ክደት መፈጸም ነው የሚል ምሬት አሰምተዋል። የዓለም ባንክ ለኢትዮጵያ 430 ሚሊዮን ዶላር ብድር መፍቀዱን ከሰሞኑ አስታወቀ። በኢትዮጵያ ውስጥ ይካሄዳሉ ተብለው በትግራይ ወያኔ አገዛዝ ጥናት ቀርቦ የተፈቀደው ብድር በጠቅላላው በዚህ በአውሮፓውያኖች ዓመት ብቻ 1.64 ቢሊዮን ዶላር መድረሱን የዓለም ባንክ አስታውቆ ከ2011 ዓ.ም ጀምሮ ላለፉት 3 ዓመቶች ብቻ በጠቅላላው 4.3 ቢሊዮን ዶላር መድረሱን አክሎ ገልጿል። በዚህ ዓመት ብቻ ከተፈቀደው ብድር ላይ 300 ሚሊዮን ዶላር ያህሉ ለትግራይ ክፍለ ሀገር ለመንገድ ግንባታ እንዲውል የተወሰነና የሥራውም ኮንትራክት ለኤፈር ተቀጽ ድርጅት የተሰጠ መሆኑንም የትግራይ ወያኔ አገዛዝ የግንባታ ተቋራጮች ድርጅቶችን በገለጸበት ሰነድ ላይ ይፋ አድርጓል። በዓለም ባንክ ስር ያለው ኢንተርናሽናል ዴቨሎፕመንት አሶሲሽን የሚባል ተቋም ለታዳጊ ሀገሮች ብድሮች የሚሰጠውን ብድር በአሃዝ ለማሳደግ ከሌሎች መንግስታቶችም የተለገሰለት በመሆኑ በዚህ ዓመት ለድሀ ሀገሮች የሚያከፋፍለው ብድር የጨመረ መሆኑንና የዓለም ባንክ ገልጾ በዚህ ዓመት ብቻ ላለፉት 6 ወሮች ውስጥ የትግራይ ወያኔ አገዛዝ በገፍ ከተቀበለው ብድር 30% ለትግራይ እንደተመደበ ከገለጹ በኋላ ቀሪው ለምን ግንባታ እንደዋለ አልገለጹም። ከዚህ ብድር ሌላም ከጅቡቲ ወደ መቀሌ የሚገባው የባቡር ሐዲድ መስሪያ 300 ሚሊዮን ዶላር ብድር ከቻይና ጋር የተፈራረመው ከላይ ከተገለጸው የአገሪቷ ዕዳ ውጭ መሆኑንም ለመረዳት ተችሏል። በኢትዮጵያና በሶማሌ ድንበር ግጭት ተቀስቀሶ ብዙ ሰዎች መሞታቸው ተገለጸ። ባይደዋ ከምትባል ከተማ 40 ኪሎ ሜትር በምስራቃዊ ክልል በተካሄደ የተኩስ ልውውጥ ቁጥራቸው ከ40 በላይ የሚደርሱ የመንደሩ ነዋሪዎች መገደላቸውን የገለጹ የዜና አውታሮች ግድያ የተፈጸመው ማክሰኞ ዕለት በአልሻባብ የደፈጣ ተዋጊ ቡድን በአካባቢ በሰፈረው የአፍሪካ ጸጥታ አስከባሪ ቡድን ላይ ጥቃት ለማድረስ በተደረገ ወታደራዊ እርምጃ መሆኑንም የቪኦኤ የሶማሊኛ ፕሮግራም ገልጿል። በተካሄደ የተኩስ ልውውጥ 12 ያህል ታጣቂዎች መገደላቸውን አብሮም ተገልጿል። ጥቃቱን ያካሄደው አልሻባብ ለመሆኑ የአካባቢው ነዋሪዎችም ለቢቢሲ የሶማሊኛ ፕሮግራም በሰጡት ምስክርነት ላይ አረጋግጠዋል። አልሻባብ ቀደም ብሎ የቆጣጠራቸው የነበረውን ከተሞች እንዲለቅና አጥፍተ ጥፋ በሚል ስል መንቀሳቀሱ ከጀመረበት ወቅት አንስቶ የኬንያን የትግራይ ወያኔና የቀሩትንም በሶማሌ የሚንቀሳቀሱ የውጭ ኃይሎች ላይ የተነጣጠረ አደጋ በማድረስ ላይ ሲሆን የሰሞኑም አደጋ የአልሻባብ የተቀነባበረ ጥቃት እንደሆነም ተረጋግጧል። ለኤርትራው መሪ የነጻነት በዓል ምክንያት በማድረግ ከልዩ ልዩ አገሮች የተዛኩ የደስታ መግለጫ መልእክቶች በየአገሮች የፖለቲካ ውዝግብ አስከትሎ ሰነበተ። በጸረ ኢትዮጵያ ኃይሎች ታግዞ በወያኔ ጉዳይ አስፈጻሚነት የኢትዮጵያ ሉዓላዊነት የተዳፈረበትን 23ኛ ዓመት ለማክበር በዘጋጀው ድግስ ላይ የደስታ መግለጫ የተላከለት መሆኑን አስመልክቶ ከሰሞኑ ሰፊ ፕሮፓጋንዳ ሲያሰማ ሰንብቷል። ሻቢያ ላለፉት 10 ዓመቶች በሽብርተኝነት ተፈርጆ በጸረ ሰላም አቋሙ ተወግዞ ከማንኛውም ዓለም አቀፍ ረሰብ መቀራረብ እንዳያደርግ የተጣለበትን እቀባ እንዲነሳለት ከአንዳንድ የምዕራባውያን አገሮች በአማካይነት ሲደረግ የቆየው ዲፕሎማሲያዊ ጥረት ውጤት እየሰጠ መምጣቱን አስመልክቶ የሻቢያው መሪ የተሰማውን ደስታ ገልጿል። በተለይም የስዊድንና የኖርዌይ ነገስታቶች የእስራኤል ፕሬዚዳንት ለሻቢያ ላኳቸውን የደስታ መግለጫዎችን ሻቢያ ሰፊ ዓለም አቀፍ መስተጋባት እንዲያገኝ ታቀረበው ፕሮፓጋንዳ ለስዊድን መንግስት ራስ ምታት ሆኖ ሰንብቷል። በትውልድ ኤርትራ የሆነውና የስዊድን የዜግነት መታወቂያ ይዞ በ2001 ዓ.ም ወደ ኤርትራ የገባውን ጋዜጠኛ ለመፍታት ፈቃደኛ ያልሆነው ራሱ ዲክታቶሩ ኢሳያስ ሆኖ እያለ የደስታ መግለጫ ቴሌግራም ለምን ተላከ የሚለው አወዛጋቢ ክርክር የስዊድን ንጉሳዊ ቤተሰቦች የማይመልሱ ጥያቄ ሆኖባቸው ሰንብቷል። የደስታ መግለጫ የያገሮች ዲፕሎማሲያዊ ፕሮቶኮል ነው የሚለው አገላጽ ወቀት ተሰንዝሮበታል። በዚህ በሚዲያውና በመንግስት መካከለ የተደበቀ አጀንዳ ምክንያት የተከፈተው ንትርክ እሱ እንደቀደሙ ግዛቶች ሁሉ ለኤርትራ ያላትን አዘንታ ሳትደብቅ በትግራይ ያኛ አገዛዝና በሻቢያ መካከለ ያለው የድንበር ግጭት አስመርክቶ ኤርትራ የጠየቀችው የባድሜ ይገበኛል ጥያቄ ትክክል መሆኑን ይፋ አድርገዋል። በግብጽ የተካሄደ የፕሬዝዳንትነት ምርጫ ከሰሞኑ ተጠናቀቀ። አሸናፊው ታወቁ። በግብጽ ውስጥ የፕሬዝዳንታዊ ምርጫ ይካሄዳል ተብሎ ከተሰበበት ወቅት አንስቶ አሸናፊውን ተብሎ የተጠበቁት የቀድሞ የጦር ኃይሎች ማርሻል አብዱል ፈታህ አልሲሲ አሸናፊ መሆናቸውን ከትናንትና በስቲያ ተረጋገጠ። ተፎካካሪዎቻቸው በሰፊ ድምጽ ያሸነፉት አዲሱ እጩ ከመራጩ ህዝብ ያገኙት ድምጽ እስከዛሬ ድረስ አልተገለጸም። ምርጫው ባለፈው ሰኞና ማክሰኞ ተጠናቀቀ ተብሎ የነበረው የድምጽ አሰጣጥ ስርዓት እስከ ሮብ ድረስ እንዲራዘም ተደርጎ የመራጩን ቁጥር ለመጨመር እንዲቻል ቅስቀሳ ሲደረግ ሰንብቷል። በተለይም በመፈንቅለ መንግስት የተወገዱት ሙርሲ ለፕሬዝዳንትነት ብቁ የሆኑበት የነበረው የድምጽ ብዛት ከ65 ሚሊዮን መራጭ ህዝብ በ14 ሚሊዮን መራጭ ተመርጦ ስለነበር በዚህ ቁጥር ከዚህ ቁጥር በላይ በሆነ ውጤት እንዲያሸንፍ ታስቦ ነው የተራዘመው የሚለው ትችትም ተደምጧል። በለበኩል ደግሞ ከመራጩ ህዝብ መካከል 46% ብቻ ተሳትፏል የሚለው ዜና በይፋ የተዘገበ ሲሆን ይህም አሃዝ የእስላሚክ ብራዘርሁድ በሬ የነበሩት ሲመረጡ ከተሳተፈው ቁጥር 52% በታች መሆኑ የህብረተሰቡ መከፋፈልና ለቀጣውም ያድሱን ፕሬዝዳንት ህጋዊነት አጣያቂ ያደርገዋል የሚለው ስጋት ሰፍኗል። በዚህ ምርጫ ላይ የሙስሊሙ ብራዘርሁድ አባላትና ደጋፊዎች በምርጫ እንዳይሳተፉ ሰፊ ቅስቀሳ ተካሂዷል። ከ50% በታች መራጭ የሆነበትን ምርጫ ውጤት ይዞ ግብጻውያን በተረጋጋና ብሔራዊ አጀንዳ ስለማሰለፍ አስቸጋሪ ሁኔታ እንደተፈጠረም የውጭ መንግስታቶች ስጋታቸውን ገልጸዋል። የአሜሪካ መንግስት ዜጎቿን ከሊቢያ እንዲወጡ አዘዘች። የቀድሞ የሊቢያ ፕሬዝዳንት ዲክታተር መሐመድ ጋዳፊ በመራባን በተቀማብሮ ራ ከስልጣን እንዲወገዱ ከተደረገ ወዲህ በሊቢያ ያለው ሁኔታ ያለው ጸጥታ አስተማማኝ ሁኔታ እንደማይገኝ መገለጹ ይታወሳል። በአገሪቱ የሰፈነው ህግ አልበኝነት አገሪቱ ተጠባቂና ማዕከላዊ አመራር እንድታጣ የሚያደርግ አደገኛ ሁኔታ በመፍጠሩ የሰላም አስጠባቂ ኃይል ማስፈር እንዳልተቻለም የተባበሩት መንግስታት በተለያዩ ወቅት አቋሙ ሲያሳውቅ ቆይቷል። በሊቢያ ነዳጅ ምርት የሚገኝባቸውን ስፍራዎች ለመቆጣጠር በተደረገ ፍልሚያ የእስልምና ሃይማኖት አክራሪ ቡድን የሚባሉት የበላይነት እያዘ መምጣቱ በምዕራባውያኑ ድጋፍ የተመረጠውን ጊዜያዊ ማዕከላዊ መንግስትን ከስልጣን አባረው ህግ አልበኝነት በትሪፖሊም እንዲስፋፋ አድርገዋል። በንጋዚ ከሚባል ስፍራ በተገኘ የነዳጅ ሽያጭ በዳለበው የእስላሚስቶች ንቅናቄ ወደ ትሪፖሊ ገስግሶ አዲስ የጦርነት ግንባር ከፍቶ በመተላለቁ ስለተስፋፋ አሜሪካ ዜጎቿን በአስቸኳይ እንዲወጡ አዛለች። ጋዳፊ ከስልጣን መወገድ ጋር በተያያዘ በ2012 ዓ.ም የአሜሪካ አምባሳደርና ከጥቂት የስራ ባልደረቦቻቸው ጋር መገደላቸው ያስከተለው የዲፕሎማሲ ቀውስ እንደገና እያንዣበ በመምጣቱ አሜሪካ የጦር መርከቧን በሰሜናዊ የባህር ክልል አስፍራ ሁኔታውን በመከታተል ላይ ነች። ይህ በእንዲህ እንዳለ አንድ የጋዳፊ ጄኔራል የነበረ ጋዳፊ ከስልጣን ሳይወርዱ ወደ አሜሪካ ሄዶ ጥገኝነት ካገኘበት አገር ተመልሶ በአጭር ጊዜ ተዋጊዎችን አሰባስቦ በማደረጃጀት ትሪፖሊ የገባውን የእስላሚስቶች ተዋጊ ኃይል ጋር እየተፋለመ ነው። ይህ ጄኔራል በምንና በየት በኩል ወደ ሊቢያ ገብቶ ጦር ይዞ የአሜሪካን ጥቅም ለማስጠበቅ እንደሚዋጋ ጉዳዩን እንቆቅልሽ አድርጎታል። በክላን የተደራጀው የሊቢያ ህብረተሰብም ከፍተኛ ጥንንቅ ላይ በመሆኑ የጎረቤት ሀገሮችን ሁሉ ድንበራቸውን መዝጋታቸውን ይፋ አድርገዋል። ኢትዮጵያ ሙስሊሞች ባለፈው አርብ የተቃውሞ ድምጻቸውን በአዲስ አበባ ሲያሰሙ መዋላቸው ተገለጸ። ፍትህ ለኮሚኒቲዎቻችን በሚል በፒያሳ ኑር መስጂድና በሌሎች መስጂዶች የተቃውሞ መርሃ ግብሮች የተደረጉ ሲሆን በተለይም በአዲስ አበባ በተደረገው ተቃውሞ የታሰሩ ኮሚኒቲዎቻችን እንዲፈቱ የሚል ጥያቄ አቅርበዋል። የአርብ ጸሎታቸው እንዳጠናቀቁ እጅ ለእጅ በመያዝ ለአምስት ደቂቃ ተቃውሟቸውን የገለጹት እነዚሁ ኢትዮጵያውያን ሙስሊሞች ለአምስት ደቂቃ ደግሞ ያህልም እጃቸውን በመቆላለፍ ታስረናል የሚል ምልክት አሳይተዋል። ሰላማዊ ተቃውሞ ቸውም አላንደሽ ረብሻ መጠናቀቁም ከአዲስ አበባ የደረሰን ዘገባ ገልጿል። በመጨረሻም የኢትዮጵያ አየር መንገድ ረዳት አብራሪ የሚያበረውን አይሮፕላን ጄኔራል በማሳረፍ ጥገኝነት ጠይቋል የተባለው ፓይለት ኃይለ መድህን አበራ ከሰሞኑ የመኖሪያ ፈቃድ ማግኘቱና አቪዬሽን ህግ የተመሰረተበትን ክስ አሁን ካለበት የጥበቃ ቦታ ወጥቶ በነጻ እንዲከራከር ፍርድ ቤቱ መወሰኑም ተገለጸ። ባለፈው ፌብርዋሪ 17 2014 ያበረረው የነበረውን ቦይንግ በመንገደኞች አውሮፕላን የሮም በረራ አቅጣጫውን በመለወጥ አላንዳች ችግር ጀነባ ስዊዘርላንድ ማሳረፉ መገለጹ ይታወሳል። የትግራይ ወያነ አገዛዝ ረዳት ፓይለቱ እንዲላክለት ያደረጋቸው መወቶች ውጤት አልባ መሆኑን የፍርድ ቤቱ ውሳኔ ግልጽ አድርጓል። በዚህ ውሳኔ ረዳት ፓይለቱ እፎይታ ለማግኘት መቻሉ ደስ የሚያሰኝ ነው። አድማጮቻችን የሳምንት ሆናነዝ በዚህ ይጠናቀቃሉ።
የደደቢት ውልዶች የኢትዮጵያ ህዝብ ደመኞች የደደቢቱ ውልድ ዛሬ የትግሬው ያኔ አገዛዝ ብለን የምንጠራው አክራሪ ቡድን ያሳተመው የቀን መቁጠሪያ ግንቦት 20 በኢትዮጵያ ዲሞክራሲ የተጀመረበት ቀን ነው ይላል። ይኸው አገዛዝ የዲሞክራሲ ቀን የሚለውን በከፍተኛ የጦርነት ፕሮፓጋንዳ ያከብራል። የጦርነቱ ሬቶሪክ ወይም ፕሮፓጋንዳ ወደ ህዝቡ የተነጣጠረ ነው። አንድን ጎሳ መሰረት አድርጎ ኢትዮጵያዊነትን ራሱ ክዶ ሌላውን እንዲክድ አድርጎ ስልጣን የጨበጠ የካሃዲ ቡድን በታሪክ ታይቶ በማይታወቅ በጦር ኃይል ትዕይንት ህዝብን ለማስፈራራት ያለውን ጡንቻ በቴሌቪዥን ስክሪን ለ24 ሰዓት ፕሮግራም ይደነፋበታል። ለኢትዮጵያውያኖች ግን ወሩ መልካም ነገር ይዞ እንዳልመጣላቸውና የመከራ ዘመን የጥፋት ዘመን መሆኑን ባንክሮት ይመለከቱታል። የግንቦት ሀያጦስ የጸረ ኢትዮጵያ ኃይሎች ባለቤት መሪና አስተባባሪ ያልነበራትን ታላቅ አገር ለወንበዴዎች የተላለፈችበት ዕለት ነው። ግንቦት ያመጣው ጦስ የኢትዮጵያውያን ዕጣ ፈንታ በገንጣዮች እጅ እንዲወድቅ ማድረጉን የዘነጋ የለም። ግንቦት ሀያ ኢትዮጵያዊነት እጅጉን እንዲደበዝዝ አዋጅ እየተባለበት ዕለት ነው። በትግሬ ወያኔ አገዛዝ ዘመን የአገራችን ታሪክ ለመጥፎ ትውስታ ብቻ እንደሆነ ሁላችንም እንስማማበታለን። አገራችን ኢትዮጵያ ከ23 ዓመታት በፊት ውስብስብና ዘርፈ ብዙ ችግር እንድትገባ ያደረጓት ከአብራኳና ከማኅፀኗ የወጡ የተረገሙ ልጆቿ የሚያከብሩትና የሚዘክሩት ታሪክ ከኢትዮጵያ ሕዝብ ጋር ግንኙነት የለውም። ኢትዮጵያዊነት በዓላማ ጽናት፣ በመንፈሰ ጠንካራነት ከፋፋዮችን የቀጣበት ዕለት እንደ ኤሮፓ አቆጣጠር ግንቦት 15 ወይም ግንቦት 15 2005 ወይንም ግንቦት 7 1997 ዓመተ ምህረት ወያኔን ለመገላገል ጫፍ ያደረሰበት ዕለት በኢትዮጵያውያኖች ታስቦ ይውላል ውሏል ይከበራልም። ጸረ ሕዝብ በሕዝብ ድምጽ ድል የተነሳበት የግንቦቱ ምርጫ ኢትዮጵያዊነት በጎጠኞች ላይ ባንድነት ከፋፋዮችን አንቀረው የተፉበት ዕለት ይከበራል። ባለድሉ የግንቦት ምርጫ ግንቦት 20ን የወያኔን የጸረ ሕዝብ ታሪክ ሽሮታል። ግንቦት 20 የደፈረውን የኢትዮጵያዊነትን ገድልና መንፈስ መልሰን በእጃችን ለማስገባት የኢትዮጵያዊነት ተሐድሶ መንፈስ በውስጣችን አድሮ በሱም እንድንመራ ትምህርተንም በቁርጠኝነት ለአገር ሕልውናና ደህንነት በጋራ እንድንቆም ለቀሰቀሰን የግንቦት 7 1997 መንፈስ ለዘላለም ይኑር ብለን እናስተጋባለን። ባለፉት 23 ዓመታት በዓለማችን በብዙ አገሮች ለሰብአዊ መብትና ዲሞክራሲ መከበር አመርቂ ውጤት አግኝተዋል። ዓለም በቴክኖሎጂና በነጻ እንቅስቃሴ እጅጉን በልጽጋለች። በቅርቡ እንኳን ነጻነቷን የተጎናጸፈችው የደቡብ አፍሪካ ነጻነትን ፍጹም በሆነ በሕዝብ ፍቅር ለውጠውታል። በማይታጠፍ በማይሻር ዲሞክራሲያዊ ሥርዓት መሪዎቻቸውን የመምረጥ መብት አግኝተዋል። በተቃራኒው ደግሞ ኢትዮጵያ በትግሬ ወያኔ አገዛዝ በከፋፍለህ ግዛ አገር አውዳሚ ጸረ ሕዝብ ፖሊሲ ለመግዛት ሥልጣን ገደብ በሌለው ሁኔታ ይዟል። የትግሬ ወያኔ አገዛዝ ከደደቢት እስከ ምኒልክ ግቢ ድረስ የጸረ አማራ እንቅስቃሴ ላይ ተመርኩዞ የብተና ፖለቲካውን ተያይዞታል። የብሶት ፖለቲካው የልዩነት አጥር ገንብቷል። በጎሳና በቋንቋ ከፋፍሎና ረግጦ በመግዛት ተወዳዳሪ ያልተገኘለት አምባገነን አገዛዝ ሆኗል። ባለፉት 23 ዓመታት ኢትዮጵያ በታሪኳ አይታውና በማታውቀው ሁኔታ መጠነ ሰፊ የሆነ የሕዝብ ግጭቶች እንዲካሄዱ ተደርገዋል። የሕዝብ ግጭቶች በግንቦት ሃያ ከወያኔ ጋር የገባ ወያኔያዊ መልከፍት የሚቀሰቅሰው የመተላለቅ አባዜ በገጸ በረከትነት በአገራችን ተተክሏል። አገዛዙ አንዱን በአንዱ በማስነሳትና ከአጥፊ ጋር በመወገን ተጠቃሚ ሆኗል። በኢትዮጵያ ምድር የተንሰራፋው አምባገነን የጎሳ ሥነ መንግሥት አገዛዝ ባሕሪው ግጭት ነው፣ እልቂት ነው፣ ሞትም ነው። ሕዝብን አጨራርሶ ትግራይ ትግርኛ ነውን ማድረግ ነው። 23 ዓመታት ሙሉ ለተካሄዱት እልቂቶች ተጠያቂ ያደረግነው የትግሬ ወያኔ አገዛዝ ግንቦት ሃያን ዘመንን ቀብቶና ቀባብቶ ላኩይ ተግባሩ ለማዋል በአገሪቱ አንጥሮ ሀብት እየፈነጠዘ ነው። በሕዝብ ሥቃይና መከራ የሚጨፍረው የደደቢት ትውልድ መጠን የለሽ ማሽቀራራት የሚያደርገው የዘረኝነት እምነት ለማስፋፋትና ዘረኛ የሆነውን አገዛዙን አመቻቻለሁ በሚል የብሪት መንፈሱ ላይ ተሞርኩዞ ነው። የግንቦት ሃያ ያስከተለው መዘዝ ብሔራዊ ሀብቷን የነጠቀ ክፉ ባላጋራ፣ የኢትዮጵያን ሕዝብ መብት አልባ ያደረገ፣ ሕዝቡ በድቅድቅ ጨለማ እንዲኖር የመከራ ቀንበር በጫንቃው ተሸክሞ ተሰምቶና ታይቶም በማይታወቅ የኑሮ ውድነት መከራውን እያሳየው ነው። በተለይም ግንቦት ሃያ አንድን የሕዝብ ወገን መርጦ ለጥቃት እንዲጋለጥ ህግ የተደነገገበት የተረገመለት በመሆኑ የመከራ ነዶ ተጭኖበታል። የነጻነትና የህዝብ ፍቅር መቤት በሆነችዋ ኢትዮጵያ በጥንታዊቷ ኢትዮጵያ በእውነተኛ ኢትዮጵያን ላይ በግንቦት ህጋራዊት በተግባር ተተርጉመዋል። ኢትዮጵያን በአገራቸው ውስጥ እንዳይዘዋወሩ የማንነት ግንብ የተገነባበት ጥቁር ቀን ሆኖ እስከ ዛሬ ዘልቋል። ዛሬም ከ23 ዓመታት በኋላ ግንቦት ሃያን ስናስብ የነጻነት ትግል ጥያቄ በተግባር ወቅታዊና አንገብጋቢ መሆኑንና ኢትዮጵያን የሚጠሏትና የሚያስጠሏትን ከነኮተታቸው ነቅለን ለመጣል ፋኖ ተሰማራ የምንለውን ጥሪ የምናስተጋባበት ዕለት ነው። ለኢትዮጵያና ለኢትዮጵያዊነት የሚገዳቸውና ታሪክንና ጽናትን እውነተኛ አገር ፍቅርን የተላበሱ ኩሩ በሆነ ታሪካቸውም ሲታወሱ የሚኖሩ ጀግኖቿ የተገደሉበት በግንቦት ሃያ መዘዝ ነው። እኛ ኢትዮጵያውያኖች ግንቦት ሃያን ክፉኛ እንረግማለን። ሐቀኛ ኢትዮጵያዊነትና የሕዝብ ወገንተኝነት ወንጀል ያደረገው የግንቦት ሃያ ጦስ ተተኪ የማይገኝላቸውን ለሰላምና እርቅ ለዲሞክራሲና መቻቻል በጽኑ በመቆማቸው ለሉዓላዊነት አገር ማስገንጠልን በቁርጠኝነት የታገሉ ለእውነተኛ የሕዝብ ፍቅር ግንባራቸውን የሰጡትን የትግራይ ወያኔ አገዛዝ በየክልሉ በስውር በቆረቆረውና ማንንም በማይደርስባቸውና ለወሬ ነጋሪ እንኳን ደርሶ ከማይመለስባቸው አሰቃቂና አሳዛኝ የገደል ስፍራዎች የተወረወሩትን እንድናስብ የህሊና ደወል የምናሰማበት ክፉ ዕለት መናጢ ወር ነው። ግንቦት ሃያ ለነፍሰ ገዳዮች ለገንጣዮችና ለጎጠኞች መፈንጠዚያ፣ ለኢትዮጵያንና ለኢትዮጵያዊነት ግን የትግል መንፈሱን አጠናክሮ የወያኔን የዘረኝነት መርሃ ግብር አወላልቀን ፍትሐዊ ሥርዓት ለመመስረት ቆርጠን በመነሳት በቃን የሚል መፈክር የምናነሳበት ዕለት ነው። መርዘኛው የግንቦት ውልድ የተከፈተበትን ጦርነትና የመከራ ዘመን ገብቷቸው እኛ ለትውልዱ ምሳሌ እንሁን ብለው በሕይወት ተመክሯቸውንና መንፈሰ ጽኑነታቸውን ይዘው ለእኛ ሲሉ የተሰዉትን በግንቦት ስማቸውን አንስተን የምንዘክርበት ወር ነው። ለዚህ አንድ ታላቅ ሰው እናንሳ። በአገራችን ለአንዲት ኢትዮጵያ፣ ለአንድ ሕዝብ፣ ለአንድ ሰንደቅ ዓላማ መቆምን፣ ብሔራዊ ክብሯንና ሉዓላዊነቷን ለተከበረች ኢትዮጵያ መቆምን፣ ሕዝብ ሳይጠይቅና ሳይመክር መከፋፈልና አገር ማስገንጠልን አለመቀበልን ባርአያነት ቀድሞ የተናገሩ ለዚህም ደግሞ ለመከራ ተጋልጦ መሥዋዕትነትን የተቀበሉ በታሪክም ቅድመ ቦታውን የያዙትን ፕሮፌሰር አስራትን የምንዘክርበት ወር ነው። ኢትዮጵያ እኚህን ታላቅ አስተዋይና ብልህ መልካም ምግባርና ስመጥሩ ከፍተኛ ምሁር አገር ወዳድ ገብራለች። ፕሮፌሰር አስራት የሕዝብ መከበርና አብሮ መኖር እያስተማሩ የእኩልነትና የወንድማማችነትን ጎዳና ጥርጊያውን እያበጁ ባሉበት ወቅት ወያኔ ለሕይወታቸው መጥፋት ሆን ብሎ በከፈተው የጸረ ኢትዮጵያዊነት ዘመቻ ለስር ዳርጓቸው ለሞት ያበቃቸው በግንቦት ወር ነበር። የግንቦት ሃያ ውልድ የትግሬ ወያኔ አገዛዝ በስር ላይ አቆይቶ ሕመማቸው እንዲጸናባቸውና ተገቢውን ሕክምና እንዳያገኙ ነጻነታቸውን ገፎ ለሞት አፋፋ አድርሶ ለይስሙላ ለአጭር ጊዜ ወደ ሰሜን አሜሪካ እንዲሄዱ ተደርጎ ሕይወታቸው ማትረፍ ባለመቻሉ ከዚህ ዓለም በሞት በመለየታቸው አስከሬኑን ለመሸኘት ለተሰበሰበው ኢትዮጵያዊ ወገን አንድ ታላቅ ኢትዮጵያዊ የሚከተለውን ብለው ነበር። እኚህ ሰው ብዙም ሳይቆዩ አስራትን ተከትለው ይችን ምድር የተሰናበቱበት ባለቅኔው ሎሬንስ ጸጋዬ ገብረ መድኅን ነበሩ። እንዲህም ብለው ጀመሩ። ዛሬ ሐቀኛ ኢትዮጵያዊነት የሕዝብ ወገናዊነት ወንጀል በሆነበት ጊዜ አስራት፣ አንተ ከኢትዮጵያዊነት በስተቀር ሌላ ወንጀል የለብህም። ዛሬ እኛ ምስክርነት ለአንተ አያስፈልግም። አስራት ከሰማዕታት ጎን የቆመህ ከሰማዕታት ጎን ቆመህ ግን የምትክላትን የሞት ክላትን ኢትዮጵያ እኛ ምድራውያኑ እንዴት እንደ ተቀራመትናት የምትጠይቀን፣ ገመናዋን እንዴት እንዳረከስነው የምታጋለጠን፣ በጦርነት አለንጋ ገላዋን እንዴት እንደ ገነጣጠልናት የምትመሰክርብን አንተ ነህ። የኢትዮጵያ ጉዳይ ጉዳይ ነው የምንል ዜጎች ሁሉ ዛሬ ከዚች መራራ ጥያቄ እንደማናመልጥ የምትመሰክርብን አንተ ነህ። አስራት ዛሬ እንደሚባለው በሐረርጌ ድሬዳዋ ልጅነትህ ወይንም በመንዜነትህ ወይም በሸዋነትህ ወይንም ስለ አማራነትህ ሳይሆን በቁርጠኛ ኢትዮጵያዊነትህ ነው ዛሬ መላው የኢትዮጵያ ልጅ እጅ የሚነሳህ። ዛሬ በ21ኛው ሳይንሳዊ ዘመን ዘመነ ጥምቀት መግቢያ በር ላይ በማያካቬሊ ደረጃ ሾተል እንደ ጲላጦስ የሕዝብን ጀግና ለሞት አሳልፎ ሰጥቶ እጅ መታጠብ በሕዝብም ፊት ከተጠያቂነት ከታሪክም ፊት ከኃላፊነት ማናችንም አንድ ነው በማለት አስራት ትተውት የሄዱትን መንፈስ ገልጸውታል። ኢትዮጵያን በደማቸው ባዋጁት የነጻነትና የአንድነት የፍቅር መቤት አገራችን ዛሬ ከፋፋይ ምንደኞች በግንቦት አመርዛቸው ለ23 ዓመታት መቆየታቸው ለኢትዮጵያዊነት ህፍረትም ውርደትም ነው። ኋላቀርነትና ድህነት ጠፍረው በያዙት ነጻነትና መብት ባልተከበረበት ህዝብ ከማንኛውም አይነት ጭቆና ራሱን ለመከላከል የማይችልበት የፍትህ ተቋማት በሌለበት ዘመን ለአክራሪና ለዘረኛ ፖለቲካ ተመቻችተን መገኘታችን የግንቦትን ጦስ እናወግዛለን። ስብዕና ያጣ ዘረኝነት የወረረን ዕለት በመሆኑ ከዘር ተስቦ መጠለያ እንድናጣ የተደረግነው በግንቦት ሃያ መዘዝ ነው። ይህ መዘዝ ተከትሎናል። ዘረኞችና ጎጠኞች በግንቦት ሃያ ርኩስ መንፈስ የተኮተኮተው ትውልድ መሠረቱ ጠፍቶበት እኩሉ የኋላውን የሕዝብ ፍቅር ዘመነ ፍለጋ ሲዋልል፣ የቀረው ደግሞ በማንነት ፍለጋ ተጠቂ ሆኖ በጠባብነትና በዘረኝነት በግዴታ እየተጠመቀ ነው። የዘመኑ ተጋሪዎቹም ወይንም ከጎጠኞቹ ጋር ንክኪ ያላቸው እንደሚሉት ሳይሆን ግንቦት ሃያ በወያኔ ጭንቅላት ሞልቶ የነበረው የጥላቻ መርዝ በገፍ ተራግፎ የእርስ በርስ የመናከስ አባዜ፣ ህሊናን በመሸጥ ለጎጠኝነት የመታዘዝ አባዜ፣ በጠቅላላው የከፋፍለህ ግዛ አኩይ ወያኔያዊ ልክፍት በህልውናችን ላይ ብይን ለመስጠት የተጋረጠ አደጋ ሆኖ በመምጣቱ በቁጭትና በጥላቻ የምናልፈው ዕለት ነው። ግንቦት ሃያ ብሔራዊ በዓል መሆኑ ቀርቶ ከቀን መቁጠሪያውም ተፍቆ መጥፋት እንዳለበት እንመኛለን። ይህን ስንል መዘዙን ካመጡትና አገሪቷን በውርደት ማቅሸብበው ለባርነት ከዳረጓት ጋር ማለታችን ነው። ኢትዮጵያዊነት ብሔራዊ በዓል ሊያደርገው የሚገባው የግንቦት ሃያን መርዝ ነቅሎ ወደ ተከፈተለት ጉድጓድ ለማስገባት ድልን ያበሰረው የግንቦት 7 1997 ዓ.ም ምርጫ ውጤት መሆን አለበት እንላለን። ሕዝባዊና አህጉራዊ ጥሪ በጎሳና በጠባብነት ስር ሆነው አገራው ዳሚ ተግባር ላይ ለተሰለፉት ግብአተ መሬታቸውን ያፋጠነበት ዕለት ግንቦት 7 1997 ዓ.ም ነው። በመከፋፈልና በማጋጨት የተለከፈውን የጎጠኞች ቡድን በእኩልነት በብሔራዊ አንድነት መንፈስ ድብቅ ያስገባበት ዕለት የብሔራዊ ክብራችን መገለጫ ዕለት ነው። ኢትዮጵያውያኖች በምርጫ አሸናፊ የሆኑበት ቀን ያበስሩታል። በሕዝቡም መንፈስ ውስጥ ሲታወስ የሚኖር የአንድነት ችቦ የበራበት፣ ችቦው ጎጠኞችን አመድና ትቢያ ያደረገበት ዕለት ነው። በመሆኑም ልዩ ስፍራ አለው። ጎጠኞችና ከፋፋዮች ግንቦት ሃያን በፕሮፓጋንዳና በጩኸት የሚያከብሩበት በውስጣቸው ባለው ፍርሃት ምክንያት ነው። በታሪካችንና በክብራችን ላይ ተንተርሰን ጎጠኞች እስኪያልቁ ድረስ ሁልጊዜ የጸረ ኢትዮጵያ ኃይሎች በዓል ብለው የሚያናፉትን ፕሮፓጋንዳ እናወግዛለን። ከትንሽነት የሚመነጭ የጠባብ ቡድናዊነት አስተሳሰቡ የሚጠላውንና የሚወገዘውን ያህል ይህ መርዘኛ ቡድን ሊከስም አልቻለም። ይህም አለምክንያት አይደለም። የግንቦት ጦስ የሆነው የዘር ፖለቲካ ስብዕናችንንና አንድነታችንን እየሰረሰረ አንደኛው በሌላው ላይ ጥርጣሬ እንዲኖረው የሌላው ሰቆቋ የሁላችንም ነው ብለን ለማመን እንዳናስብ ስላደረገን ነው። የአገር ፍቅርና ጠንካራ ብሔራዊ ነጻነትና ክብር ዙሪያ ያለን ታማኝነት እያሽቆለቆለ በመሄዱ ነው። የግንቦት ሃያን በደል ከነ ግብረ አበሮቹና አራጋቢዎቹ እንገላገል ስንል ኢትዮጵያዊነት የሚያሳየው ክፍተት ሌላኛው የተጽዕኖ ክልል ሲሆን፣ ከዚሁ ጋር ዘረኛ አደረጃጀትም የራሱ ተጽዕኖ አለው። ኢትዮጵያ አገራችን በከረረ ጸረ ዲሞክራሲያዊ አስተዳደር ዋነኛ ቀንቃኝ በሆነው በጎሰኞች ያጥፍተህ ጥፋ አገዛዝ ስር ከወደቀችበት ወቅት አንስቶ ብዙ ተብሏል፣ ብዙ ተነግሯል። የደረሱ ዘግናኝ በደሎች ሁሉ ተዘግበዋል። ያገዛዙ ቁንጮዎች ከቀደሙት ዘመናት ባህሪያቸው፣ ከትላንትናው የበቀል ርምጃቸው የዛሬው ይሻላል ብለን የምንጠብቀው በጎ ነገር በመጥፋቱ ወያኔዎች ተራ በተራ ጥቃት የሚያደርሱበትን የሕዝብ ወገን እየመረጡ ለመከራ እየዳረጉት ነው። በመሆኑም ዜጎችን በነጠላ ሕዝቡን በጅምላ ለመሥዋዕትነት አሳልፈን እየሰጠን ነው። በግንቦት ጦስ ምክንያት ኢትዮጵያዊነት ለመከራ ተጋልጧል። የግንቦት ሃያን ወራሪ ኃይል የሚያደርስብንን በደል በአንድነት ቆመን መታገል የኢትዮጵያዊነት ኃላፊነትና ግዴታም ጭምር ነው። ይህ አንድነትም በኢትዮጵያዊነት መንፈስና ራእይ መመራት አለበት። የአገራችን ኢትዮጵያ የወደፊት ዕጣና ፈንታ ወሳኝ ለአገር ለሕዝብ ፍቅር፣ ለአገር ዳር ድንበርና ሉዓላዊነት በጋራ መቆም ስንችል ነው። የትግሬ ወያኔ አገዛዝ የህልውናችን ባላንጣ በመሆኑ ከመጣብን መቅሰፍት ጋር ከነጓዙ ለመሸኘት የኢትዮጵያዊነት ማንነት፣ የኢትዮጵያዊነት ድርጅት፣ ለህልውናችን ወገንተኞችና የኢትዮጵያዊነት ጽናት በተግባር ማሳየት ስንችል ብቻ ነው እንላለን። ድል ለኢትዮጵያ ህዝብ።
አርማጮቻችን የዛሬ ግንቦት 24 2006 ጁን 1 2014 ስርጭ ለማጠናቀቅ ጥቂት ይቀሩናል። በሚቀጥለው ሳምንት በሌላ ፕሮግራም እስክንገናኝ ደህና ሰንብቱ። ቸር ይግጠመን ይያልን ሰነብታችኋለን። ድል ለኢትዮጵያ ህዝብ።
አርማቱን ማረት Shut the wallet, what was it?